ይህ የኢትዮጵያ ቃል ኪዳን ወንጌል ቤተ ክርስቲያን የሬዲዮ አገልግሎት ነው። አድማጮቻችን የኢትዮጵያ ቃል ኪዳን ወንጌል ቤተ ክርስቲያን መደበኛ የአምልኮ ፕሮግራም የምንሰጥበት ስፍራ በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ 22201 ላይ ነው። የእሁድ አምልኮ ፕሮግራማችን ከጠዋቱ 10 ኤም እስከ 12 ፒኤም ይካሄዳል። ለተጨማሪ መረጃ በድረገጻችን ላይ www.wangel.org ወይም www.ethiocgc.org ታገኙናላችሁ። በስልክ ቁጥር 571-643-8454 ደውሉልን። ቀጣዩን ትምህርት የሚያቀርብልን ፓስተር ተስፋዬ ላይ ነው።
ውድ አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ዛሬ የማካፍለው የወንጌል መልእክት በሰው መመካትን የሚያስጥልና የሚያስቀር የመስቀሉ ቃል በሚል ርዕስ ላይ የተመሰረተ ይሆናል። በአንደኛ ቆሮንቶስ ምዕራፍ 3 ከቁጥር 21 እስከ 23 ላይ ሐዋርያው ጳውሎስ እንዲህ ይላል፣ ስለዚህ ማንም በሰው አይመካ፣ ነገር ሁሉ የናንተ ነውና፣ ጳውሎስ ቢሆን አጵሎስም ቢሆን ኬፋም ቢሆን ዓለምም ቢሆን ሕይወትም ቢሆን ሞትም ቢሆን ያለውም ቢሆን የሚመጣውም ቢሆን ሁሉ የናንተ ነው፣ እናንተም የክርስቶስ ናችሁ፣ ክርስቶስም የእግዚአብሔር ነው ይላል። ሐዋርያው ጳውሎስ ይህንን ጽሑፍ ይህንን መልእክት ለቆሮንቶስ ሰዎች በጻፈበት ጊዜ የቆሮንቶስ ሰዎች እርስ በርሳቸው ተከፋፍለው ነበር። በጌታ በኢየሱስ ክርስቶስ ደም የተዋጁት ቅዱሳን የክርስቶስ አካል ሆነው እንዲኖሩ የታደሉት የቤተ ክርስቲያን ራስ የሆነው ኢየሱስ ክርስቶስ እያንዳንዳቸውን በመንፈስ ቅዱስ አትሞ ልጆቹ አድርጓቸው በአንድ አካል በአንድ ጌታ ስር የሚኖሩት ምእመናን እኔ ጳውሎስ ነኝ፣ እኔ አጵሎስ ነኝ፣ እኔ ኬፋ ነኝ፣ እኔ ክርስቶስ ነኝ እያሉ የተከፋፈሉበት ጊዜ ነበር። ሐዋርያው ጳውሎስ በዚህ ቦታ ላይ እጅግ በጣም ጥልቅ የሆነ ነገር ይነግራቸዋል። ስለዚህ ማንም በሰው አይመካ ይላል ጳውሎስ፣ ነገሩ ሁሉ የናንተ ነውና ይላል። ውድ አድማጮች እነዚህ የቆሮንቶስ ሰዎች እግዚአብሔር ክርስቶስን ኢየሱስን በማመናቸው የሰጣቸውን እድል ፋንታ ባለማወቅ የቱን ያህል የታደሉ እንደሆኑ ባለመረዳት ያገለገሏቸውን ሰዎች እድል ፋንታቸው አድርገው ራሳቸውን በቡድን እየከፈሉ የክርስቶስን ቤተ ክርስቲያን በአንድ አካል አብረው ሊኖሩ የታደሉትን ሕይወታቸውን በእንዲህ ያለ ሁኔታ መከፋፈላቸውን ለማረም ጳውሎስ ይህንን መልእክት ጻፈላቸው። ስለዚህ ማንም በሰው አይመካ ይላል። ለምን? ምክንያት ይናገራል ጳውሎስ፣ ነገር ሁሉ የናንተ ነውና፣ ጳውሎስ ቢሆን አጵሎስም ቢሆን ኬፋም ቢሆን ዓለምም ቢሆን ሕይወትም ቢሆን ሞትም ቢሆን ያለውም ቢሆን የሚመጣውም ቢሆን ሁሉ የናንተ ነው። ውድ ወገኖቼ ለዚህ ነገር መሰረቱ ምክንያት ምን እንደሆነ ሐዋርያው ጳውሎስ ሲናገር ሁሉ የናንተ ነው ካለ በኋላ እናንተም የክርስቶስ ናችሁ ክርስቶስም የእግዚአብሔር ነው ይላል። እግዚአብሔር በሰዎች ሕይወት ለውጥን የሚያመጣው በኢየሱስ ክርስቶስ በኩል በሚሆን የጸጋ ሥራ ብቻ ነው። ያለ ጌታ ኢየሱስ ክርስቶስ ጸጋ ቤተ ክርስቲያንን የክርስቶስ አካል አድርጎ የሚያኖራት ነገር ከማንም ከምንም አይገኝም። ኢየሱስ ክርስቶስ ቤተ ክርስቲያኑን የሠራው በመስቀል ላይ በሞተው ሞት ባፈሰሰው ደም በትንሣኤው ሕይወት ኃይል ነው። የቤተ ክርስቲያንን ነውር ከማስወገድ ጀምረን ለበጉ ሰርግ የበቃችና የተዘጋጀች የሚያደርጋት ሥራ ሁሉ ተጀምሮ የሚጨረሰው በደሙ የዋጃት ጌታ በመስቀል ላይ በተቀበለላት መከራና በትንሣኤ ባስገኘላት ክቡር ሕይወቱ እንደሆነ መጽሐፍ ቅዱስ ያስተምረናል። ኢየሱስ ክርስቶስ የክርስትና እምነት መነሻ ብቻ አይደለም። ሐዋርያት ያስተማሩን ኢየሱስ ክርስቶስ የሃይማኖታችን ሐዋርያና ሊቀ ካህን እንደሆነ የእግዚአብሔር ቃል ያስተምረናል። ይህ ብቻ አይደለም፣ እኛ የእምነታችን ጀማሪውም ፈጻሚውም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ መጽሐፍ ቅዱስ ያስተምረናል። ይህንን ያልጠበቀ እምነት ሁሉ ከክፉ ነው። በኤፌሶን መጽሐፍ ውስጥ በምዕራፍ 26 እስከ 27 ላይ ክርስቶስ ደግሞ ቤተ ክርስቲያንን እንደ ወደዳት ሚስቶቻችሁን ውደዱ፣ በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነችን ቤተ ክርስቲያን ለራሱ እንዲያቀርብ ፈለገ የሚለው ቃል ለቤተ ክርስቲያን የነገ ተስፋዋን እውን የሚያደርግላት ዋስትናዋ ነው። ከነውርና ከድፈት አጥቦ ቀድሶ ለሰርጓ ቀን የሚያዘጋጃት የሞተላት ጌታ እንደሆነ ያስተምረናል። እግዚአብሔር ልጅ ናዝሬቱ ኢየሱስ ክርስቶስ የኔና የናንተን ኃጢአት የሚያስወግድ ብቻ አይደለም። ኃጢአት ካመጣብን ጉስቁልና፣ ነውር፣ እድፈት፣ የፊት መጨማደድ፣ በደለኛነት ከሚያመጣብን ስጋትና ፍርሃት ሁሉ ነጻ አውጥቶ በደሙ ቀድሶ በራሱ ክብር አስጊጦ በመንፈሱ በቃሉ እኔና እናንተን ክብርት ቤተ ክርስቲያንን ጌታ ኢየሱስ ለሰርጉ ቀን እንደሚያዘጋጅ ያስተምረናል። ዳግመኛ የሚመጣልን ሙሽራችን ኢየሱስ ክርስቶስ ከርሱ ክብር ጋራ በሚመጣጠን ደረጃ እኛን ለርሱ ፍጹምና ቅዱስ የሚያደርገን ከርሱ ደምና መንፈስ በስተቀር ከሌላ ወይንም በሌላ መንገድ የሚገኝ መቀደሻ ለቤተ ክርስቲያን የላትም። ቤተ ክርስቲያን የምትታጠብበት የቃሉ ውሃ የመስቀሉ ቃል ነው። የመስቀሉ ቃል ለቤተ ክርስቲያን መቀደሻ ነው፣ መፈወሻ ነው። በውስጡ ያለው ይህንን ሊያደርግላት የቻለበት ምክንያት በውስጡ ያለው የዓለም መድኃኒት የተባለውን ኢየሱስ ክርስቶስን የምስራች አድርጎ ስለሚናገር ነው። በመስቀሉ ቃል ይህ መድኃኒት ኢየሱስ ይሰበካል። የተቀበሉት ሁሉ እንዲድኑበት የሰማዩ አባት ለሰው ልጆች ሁሉ የሰጠው ስጦታ ኢየሱስ ክርስቶስ ድንቅና ብርቅ በሆነ ጸጋ የሚያድን የሚቀድሰውን ጌታ በመግለጥ የመስቀሉ ቃል በክርስቶስ ኢየሱስ ፍቅር የምንጠመድበት የምንድንበት እንዲሁም ተቀድሰን በጸጋው ቃል የእግዚአብሔር ክቡር ልጆች የምንሆንበትን ነገር ሁሉ ያስገኝልናል። የመስቀሉ ቃል በውስጡ የያዘው መልእክት የሞተልንን የጌታችንን ማንነቱን፣ ፍቅሩን፣ የማዳኑን ኃይል አሁን እንደተወለዱ ህፃናት እየተመገብን ይሄንን እናድግበታለን። ስንጠነክር ስንበረታ በልቦና አይኖቻችን ብርሃን የሚታወቀውን የክርስቶስን ባለጠግነት ከመንፈስ ቅዱስ በሚገኝ መገለጥና መረዳት የሰማዩን መና እያወቅን እንደገና እየተመገብ ነው እንደ ጠንካራ ምግብ ህይወታችን በርሱ እየፋፋ እናድጋለን፣ ስር እንሰዳለን። መዳኛችን መፈወሻችን መድኃኒታችን ኢየሱስ ካዳነን በኋላ እንደ ህፃናት የምንጠጣው የሚያሳድገን ወተታችን ነው። ቤተ ክርስቲያን የማዳኑን ዓላማና ቅዱን እየተማረች በደሙ ዋጅቶ የራሱ ባደረጋት ፍቅር እየተማረከች የሰርጓን ጊዜ በጉጉት እንድትጠብቅ ያደርጋታል የመስቀሉ ቃል። በመስቀሉ ቃል ከኢየሱስ ክርስቶስ ውጪ ስለምንም ስለማንም አይነገርም። እርሱ ውድ ወገኖቼ በሰዎች ታሪክ ሰው ሆኖ በመገለጡ በታሪኩ በመነገሩ ታሪኩን ያጀቡ ሁኔታዎች ሰዎችም ሆኑ መላእክቶች ከርሱ ጋራ ወንጌል ሆነው አይነገሩም። ዋጋው እጅግ ብዙ በሆነ ሽቱ በራሱ ላይ ያፈሰሰችው ሴት ለመታሰቢያዋ ታሪኳ የሚነገረው እርሱ መድኃኒት ሆኖ ባደረገላት ምህረት በተገኘው የተለወጠ ህይወቷ ጸጋውንና ምህረቱን የገለጠባት የምህረት ሸክላ ስለሆነች ታሪኳ ይነገራል እንጂ በሸክላነቷ ያለ ምህረቱ ምንም የሌላት ኃጢአተኛ ሴት ናት። ምህረቱን የገለጠበት የሸክላ ቃ በመሆኗ ምህረቱ የተገለጠባት ሸክላ ሆና ትገለጣለች እንጂ እንደ ገደል አይወራላትም። መድኃኒት ስለሆነልን ጤንነታችን ኢየሱስ፣ ምግብ ሆኖ የሚያበረታን ምግባችን ኢየሱስ፣ ዘይት የሚያወጣው ስር ሆኖ በቅባቱ የሚያወዛን ኢየሱስ። ስለ እርሱ ስንናገር ሰው ቢማረክና ቢገረም የንግግራችን ጣዕምና ለዛችን ኢየሱስ። ኢየሱስ ክርስቶስ ትላንትናም ዛሬም ለዘላለም ያው የሆነ ጌታ ነው። ስሙ ለዘላለም የተባረከ ይሁን። በመስቀሉ ቃል የተሰራው ሥራ ሰውን ሙሉ አደርግም ብሎ የሚያምን ካለ ዳፍን ተያዘው የዲያብሎስ ልጅ ሆነ ብቻ ነው። የመስቀሉ ቃል የተሰበከላቸው በመስቀሉ ቃል የተዋጁት ሁሉ ከኢየሱስ ሌላ ማንንም ሊከተሉ አይሆንላቸውም። ኢየሱስ ክርስቶስ ጌታችን ለሕዝቡ ራሱን ለመግለጥ ከመግለጡ በፊት በእስራኤል መካከል እግዚአብሔር መጎብኘትን እስራኤል በሚናፍቅበት ዘመን በታላቅ ጉጉት በከፍተኛ ናፍቆት ላይ ባሉበት ሰዓት የተገለጠው ነቢይ የብሉይ ኪዳን መጨረሻ ነቢይ ዮሐንስ መጥምቁ ነበር። ጌታችን ስለ እርሱ በማቴዎስ 11:11 ላይ ሲናገር ያለው ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ አልተነሳም ነበር ያለው። ሉቃስ በምዕራፍ 7 ቁጥር 28 ላይ እንደውም ይህንን የገለጠው ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ ማንም የለም ነው ያለው። በጉ ኢየሱስ ክርስቶስ ወደሚሄድበት የሚሄዱና እርሱን ብቻ የሚከተሉት ናቸው። በዮሐንስ ወንጌል ላይ እስኪ እንመልከት። ይህ መጥምቁ ዮሐንስ በዚህ ምዕራፍ ውስጥ ስንመለከት በምዕራፍ 1 ከቁጥር 36 እስከ 37 ላይ ኢየሱስን ሲሄድ ተመልክቶ እነሆ የእግዚአብሔር በግ አለ ዮሐንስ። ሁለቱ ደቀ መዛሙርት የዮሐንስ መጥምቁ ደቀ መዛሙርት ማለት ነው ሲናገር ሰምተው ኢየሱስን ተከተሉት የሚል ቃል እናገኛለን። ኢየሱስ ከዋጃቸው ጋር ሲገናኝ ወደ እርሱ የሚመጡትን ሁሉ እርሱ አባቱን አባ በሚልበት የጸጋ መንፈስ ልጆች ሆነው እንዲኖሩ በመንፈስ ያተማቸዋል። ወደ ራሱ አስጠግቶ በመንፈስ አትሞ በውስጣቸው ያድራል። እውነተኛ ነቢያት እንደ መጥምቁ ዮሐንስ ያሉት ኢየሱስ ያሳነሳቸዋል። እውነተኛ ነቢያት እና እውነተኛ ወዳጆቹ እንደ ሱላማጢስ ለውዷ ወዳጇ በመሐሌ መሐሌ ምዕራፍ 7 ቁጥር 13 ላይ እንዳለችው ውዴ ሆይ ሁሉን ላንተ ጠበቅኩልህ እንዳለች እውነተኛ ነቢያቶች እውነተኛ አፍቃሪዎቹ በወንጌሉ የተማረኩለት የኢየሱስ ወዳጆች ሁሉ ሁሉን ለርሱ ይጠብቁለታል። ለርሱ የተጠበቀውን ለራሳቸው ለሌሎችም ሊያጋሩት ፍቅሩ እንቢ ይላቸዋል። የኢየሱስ ወዳጆች ሁሉ የጸረ ክርስቶስ መንፈስ ያለከፋቸው በበጉ ደም ሰይጣንን ድል የሚነሱ ዓለምን ኢየሱስ የእግዚአብሔር ልጅ መሆኑን ባወቁበት ጸጋና እምነት ድል የሚነሱ ሁሉን ለኢየሱስ ብቻ ይጠብቃሉ። በልባቸው ላሳደሩት ኢየሱስ ሁሉን ይጠብቃሉ። በደሙ ለዋጃቸው ለኢየሱስ ክርስቶስ ሁሉን ይጠብቃሉ። ሙሽራ ሆኖ ለሚመጣላቸው ለኢየሱስ ሁሉን ይጠብቃሉ። የእግዚአብሔር ስም የተባረከ ይሁን። ሙሽራችን ኢየሱስ ይመጣል። በአባቱ ቤት ስፍራ ሊያዘጋጅልን የሄደው ጌታ ይመጣል። ወደ አባቱ ቤት የሚወስዳቸው እንደ ሙሽራ የሚጠብቁትን ነው። በራእይ ምዕራፍ 2 ቁጥር 17 ላይ መንፈሱና ሙሽራይቱ ና ይላሉ፣ የሚሰማም ና ይበል፣ የተጠማም ይምጣ፣ የወደደም የሕይወትን ውሃ እንዲያው ይውሰድ እንደሚል ዛሬም እኛ ይህንን እድል ይህንን እንድንል መምጫው በደረሰበት ጊዜ ከመድራዊና ከዓለማዊ ፍቅር እየዳነን በመስቀሉ ቃል እየተቀደስን የተቀበልነውን ጌታ የሚያድርበትን መንፈሳችንን በሚቀድስልን ቃሉ እየታነጽን ሁሉን ለርሱ ብቻ እንጠብቃለን። የራሳችንንም ሕይወት ለርሱ ብቻ እናደርጋለን። የታጨች ሙሽራ ምትሆን ሴት ላጫት ሰው ራሷን ብቻ እንደምታዘጋጅ ለሌላ እንደማትሆን ኢየሱስ በደሙ ይዋጃቸው በማንም በሌላ ፍቅር አይማርኩ። ኢየሱስ ይመጣል። ይህንን ናፍቆት የሚያጠፋ አመንዝራና የድለላ ወንጌል ከምድራችን ይጠፋ። እግዚአብሔር እጅግ ታላቅ በሆነ እጁ እንዲህ ባለ አይነት መንገድ ወንጌሉን የሚመዘብሩ አሰራሮችን ሁሉ ግልብጥ ብጡን ያወጣ። ጳውሎስ በአንደኛ ቆሮንቶስ 16 ቁጥር 22 ላይ ጌታን ኢየሱስ ክርስቶስን የማይወድ ቢኖር የተረገመ ይሁን ይላል። ከዛ በኋላ ጌታችን ሆይና ይላል። ውድ ወገኖቼ የሚመጣልን ኢየሱስን የማይወድ ካለ ታጭታ ያለች ለሰርጓ ቀን እየተዘጋጀች ሙሽሯን የምትጠብቀውን ሴት እንደማይወድ ሰው ይሆናል። ጌታችንን ለመናፈቅ ለመጠበቅ እንድንችል እንድንናፍቀው መምጫው በደረሰበት ጊዜ ሙሽርነታችን እንድናስብ እግዚአብሔር ይርዳን። ኢየሱስ ሲገለጥ ነቢያት ደቀ መዛሙርቶቻቸውን ያጣሉ። ኢየሱስ ሲገለጥ ነቢያት ያንሳሉ። ኢየሱስ ሲገለጥ ነቢያትም መላእክትም ኢየሱስ ላዳናቸው የሚያደርገውን የጸጋውን ሥራ ሊያዩ ይመኛሉ። በአንደኛ ጴጥሮስ ምዕራፍ 1 ቁጥር 12 ላይ ለነርሱም ከሰማይ በተላከ በመንፈስ ቅዱስ ወንጌልን የሰበኩላችሁ ሰዎች አሁን ባወሩላችሁ ነገር እናንተን እንጂ ራሳቸውን እንዳላገለገሉ ተገለጠላችሁ። ይህንም ነገር መላእክቱ ሊመለከቱ ይመኛሉ። ኢየሱስ መላእክት የሚደነቁበትን ሊያዩት የሚመኙትን ክብርና ድንቅ ሥራ ነው በእያንዳንዳችን ሕይወት የሚሰራው። ነቢያቶች መላእክቶች ሊያዩት የሚገርሙበት ሥራ የሚሰራውን ኢየሱስን ትቶ ሰው እንዴት ተመልካቾቹን ፍለጋ ይሄዳል? የመስቀሉ ቃል ሰዎችን ከመድራዊና ከስጋዊ ነገር የቀደሰ ሰዎች በማወቅም ሆነ ባለማወቅ ሲገዙለት ከነበረው የሰይጣን ቀንበርና ሥራት እየፈታ አንዲት ሴት ለአንድ ወንድ ብቻ እንደምትታጭ የሚያምኑ ሁሉ በዚህ ቃል ለኢየሱስ ክርስቶስ ብቻ እየታጩ ይኖራሉ። ሁለተኛ ቆሮንቶስ 11:2 ላይ ጳውሎስ ያለው ይሄንን ነው። በእግዚአብሔር ቅንዓት እቀናላችኋለሁና እንደ ንጽሕት ድንግል እናንተ ለክርስቶስ ላቀርብ ለአንድ ወንድ አጭቻችኋለሁና የሚለው ቃል የመስቀሉ ቃል አገልጋዮች በእግዚአብሔር ቅንዓት እየተያዙ በሰበኩት ወንጌል ሰዎች ለእግዚአብሔር ልጅ የታጩበትን የወንጌሉን መንፈስ መጠበቃቸውን ያሳያል። ለኢየሱስ የምንታጭበትን ወንጌል ለሌላ ማድረግ፣ ለክርስቶስ የታጨንበትን ወንጌል ከሌላ ነገር መቀላቀል በእግዚአብሔር ዘንድ ያስጠይቃል። በመስቀሉ ቃል የተገኘው ውጤት የሚጠበቀው በመስቀሉ ቃል በተገረዘ ልብና መንፈስ ነው። በመስቀሉ ቃል የሚሰበከው ስብከትም ሆነ ማንኛውም ትምህርት በማንም በምንም መልኩና ይዘቱን ሊቀይር አይገባው። በመስቀል ላይ የፈሰሰው ደም በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የኢየሱስ ደም ከአቤል ደም ይልቅ አሁንም ስለኛ የሚናገር ደም ስለሆነ ይህ ደም ጸጋና ምሕረት እንድናገኝ ከሚናገርልን ንግግር የተሻለ ሊናገርልን የሚችል ማንም ምንም የለም። ጌታችን ኃጢአታችንን በመስቀል ላይ አስወግዶ እኛ ለኃጢአት የሞትንን ያደረገበት የሞቱ ኃይል በሰራው ሥራ ላይ ማንም ምንም ነገር ሊጨምርበትም ሆነ ሊቀጥልበት በማይቻል ደረጃ ፍጹምና ቅዱስ የሆነ የዘላለም ድህነት የሚያስገኝልን ስለሆነ ይህንን የማይጠብቅ ትምህርትና ስብከት ሁሉ የተረገመ ነው። ጌታ ኢየሱስ እኛ ለዓለም የሰቀለበት ዓለምን ለኛ የሰቀለበት የመስቀሉ ሥራ በመስቀሉ ቃል መሰበክ ሲበገባው የመስቀሉን ቃል ለፍጡርና ለፍጥረታዊ ሕይወት ማድረግ ትልቅ ስተት ነው። ሰማያውያን ሊያደርገን የሞተልን ጌታ ስለኛ ሲጸልይ የተናገረውና የለመነው መታሰብ አለበት። እኔም ከዓለም እንዳይደለው ከዓለም አይደሉምና ዓለም ጠላቸው ያለ ስለጸለየ የርሱ የመስቀሉ ቃል ከሞቱና ከዚህ ልመናው ጋር በሚጻረርበት በሚፋለስበት ሁኔታ ፈጽሞ ቃሉ ተበርዞ መሰበክ አይገባውም። እኛን ከዓለም ያወጣበት ጸጋ ዓለም ለኛ የተሰቀለበትን የመስቀሉን ቃል ልንጠብቅ ዓለምም ምኞቱም ያልፋሉ የተባለውን የወንጌል ዑነት ያልተበቀ ትምህርትና ስብከት ሁሉ ከመስቀሉ ቃል ጋራ የማይጣጣም ትምህርት ነው። ዓለምን ወይም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እርሱ የሥጋ ምኞት፣ የዓይን አምሮት፣ ስለገንዘብ መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በርሱ ውስጥ የለም የሚለው ቃል የሚያሳየን አማኞችን ቤተክርስቲያንን እንዲህ በመድራዊ ነገር ምኞት የሚሞላ ትምህርት ሁሉ ስተት መሆኑን እንደሚያሳይ ግልጥ አይደለምን? አንድ የታወቀ ሰባኪ በፔንቴኮስታል አካባቢ ፌመስ የሆነ ሰው ሜጋ ቸርች አለው። አማኞች ምኞታቸውን ዶሮ እንቁላሏን እንደምትቀፈቅፍ በውስጣቸው እንደ እንቁላል እንደሚቀፈቅፉት ያስተምር ነበር። ኒው ኤጀር የሚባሉ በምስራቃውያን ትምህርትና እምነት የተበከለ ትምህርትና እይታ ያላቸው እንዲያለ ነገርን የሚያራምድ እንቅስቃሴ ኒው ኤጅ ይባላል። በዚህ በኒው ኤጅ ሙቭመንት ውስጥ ሰዎች የሚፈልጉትን ነገር ለማግኘት በውስጣቸው ምኞታቸውን በተግባር የሚተረጉምላቸው ነገር አለ። ምኞትን ሲወስዱት ምኞት እንደ ሴት በሰው ውስጥ የማርገዝ ኃይል አላት ይላሉ። ክሪኤቲቭ ፓወር አላት። ስለዚህ ሰው ምኞቱን በመድራዊ ነገር መኪና ቢመኝ፣ ቤት ቢመኝ፣ ሚስት ሴት ባል ብትፈልግ፣ ወንድ ሚስት ቢፈልግ፣ ሌሎችም ነገሮች ስልጣን በሉት ምን በሉት ማንኛውንም ነገር ሰው የሚመኘው ነገር በውስጡ ዶሮ እንቁላሏን አቅፋ ጫጩት እንዲሆን እንደምትቀፈቅፍ እንዲሁ ሰዎች ምኞታቸውን መቀፍቀፍ እንዳለባቸው ያስተምራል። ወደ እግዚአብሔር መለመንን እንደ እግዚአብሔር ፈቃድ የሆነ ነገር ማግኘትን ሳይሆን የሚያስተምረው ይህ ሰው ዶሮ እንቁላሏን እንደምትቀፈቅፍ እኛም ደግሞ እንደ እንቁላል የምናቅፈው ምኞታችንን እየቀፈቀፍን ምኞታችን እንደሚሆን ያስተምራል። ለዚህ ምሳሌ የሚያደርገው ይህ ሰው ያዕቆብ በጎቹን እንዲበዙለት ላባ ደሞዙን እየለወጠ ሲያስቸግረው እግዚአብሔር በህልም ባሳየው ጊዜ ሽመልመሌ ወስዶ ልጦ ያንን እየተመለከቱ በውሃ ሊጠጡ ሲመጡ እየጎመጩ እሱ የሚፈልገውን አይነት ነቁጣ መልክ ያላቸው እንዲወልዱ እንዳደረገ ያንን ታሪክ ይጠቅሳል። ስለዚህ መጎምጀት መመኘት ሰው አንድ ነገር ከመለመኑ በፊት በውስጡ ያ የሚመኘው ነገር በግለት የመናፈቅ በግለት የመፈለግ በብርቱ ፍላጎት መሞላት እጅግ ወሳኝ እንደሆነ ይናገራል። የተመኘነው ነገር ተግባራዊ የሚያደርግልን የምኞታችን ግለት እንደሆነ በርካታ አስተማሪዎች ያስተምራሉ። አንዳንዶቹ ይሄንን በእምነት መልክ በእምነት አቅጣጫ ሲያስተምሩ ሌሎቹ ደግሞ እምነትንም ንግግርንም በአይነ ህሊና ማየትን በውስጥ በብርቱ ምኞት በውስጥ ማርገዝን ያሉ የተለያዩ አይነት ቃላቶችን በመጠቀም ይናገራሉ። ነገር ግን መጽሐፍ ቅዱስ ዓለምን ወይም በዓለም ያሉትን አትውደዱ፣ በዓለም ያለው ሁሉ እርሱም የሥጋ ምኞት፣ የዓይን አምሮት፣ ስለገንዘብ መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በርሱ ውስጥ የለም ይላል። ሰዎች በሰውነታቸው የሚመኙትን ነገር ሁሉ የሚያገኙበት አድርገን የክርስቶስን ወንጌል ማስተማር ትልቅ ስተት ነው። ሰዎች የሥጋ ፍላጎት በፈውስ ይሁን በችግራቸው በኑሯቸው የእግዚአብሔርን ድጋፍ መፈለጋቸው መለመናቸው ክፋት የለውም። ይሁን እንጂ ወንጌል አድርጎ እንዲህ ያሉ አይነት ነገሮችን ማስተማር ትልቅ ስተት ነው። ይህ የተቀስኩላችሁ አስተማሪ በጣም 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 መርዝ የሆነ ሰይጣናዊ ትምህርት ያስተማረ ሰው ነው። ይሁን እንጂ ያዕቆብ ባለቤቱ ልጅ በማጣቷ ራሄል ልጅ ስታጣ ልጅ ስጠኝ ብላ በጠየቀችው ጊዜ ያዕቆብ ለራሄል መለሰላት ልጅ በነሳሽ በእግዚአብሔር ፋንታ እኔ ነኝን አላት እንጂ በጎቹ የቀፈቀፉበትን የወለዱበትን ምኞታቸው መጎምጀታቸው ለርግዝና ያበቃቸውን ዘዴ ለሚስቱ በተግባርም ይውልበትን ነገር ሲያስተምራት በአይነ ህሊናሽ ልጆች ተመልከች ይያለ ሲናገር አናይ። ይሄ አልኩት መምህር ግን አብርሃም እግዚአብሔር አብርሃም የተባለውን ስሙን ወደ አብርሃምነት በለወጠበት ጊዜ ከሰማይ ኳክብትን ባሳየው ጊዜ አብርሃምን ወደ ላይ እንዲያንጋጥጥ አድርጎት አባባ አብርሃም ይያሉ ኳክብቶቹ ሁሉ ሲጣሩ ይሰማ ነበር ይያለ መጽሐፍ ቅዱስ ውስጥ ያልተጻፈ የምስራቃውያንን የአይነ ህሊና የማርገዝ በአይነ ህሊና የማርገዝን ትምህርት ለማስተማር ይጠቀምበታል። ውድ ወገኖቼ የጌታ ኢየሱስ ክርስቶስ ወንጌል እንዲህ ባለ መንገድ ተመዝብሮ ለሰው ምኞት ሥራ ማስኬጃ መጽሐፍ ቅዱስ አለቦታው እየተጠቀሰ ሲሰበክ ሲደረግ ትልቅ ውድቀት ትልቅ ጥፋት ያመጣል። ማንም ዓለምን ቢወድ ያባት ፍቅር በርሱ ውስጥ የለም ይላል። ይህን ትምህርት ያስተማረው ሰው ሌሎችም ተመሳሳይ ሰዎች በገንዘብ ፍቅር ሲለከፉ አገልግሎታቸው ለመነቀፍ ሲጋለጥ ሕይወታቸው ሲጎዳ ነው የሚታዩት። በክርስቶስ ፍቅር ልንያዝበት የመጣልንን የመስቀሉን ቃል በሰው መመካት በምድራዊ ነገር መመካት ሁሉን የሆነልንን ራሱን የሰጠንን የእግዚአብሔር ልጅ የሚያሳንስብንን ከሱ ላይ ፍቅራችንን እንድናነሳ ስግብግቦች ምድራውያን ዓለማውያን እንድንሆን የሚያደርገን የራሳችንን ክብር የሰውን ክብር እንድንፈልግ የሚያደርገን ሁሉ ከመስቀሉ ቃል ጋር የተጣለ የመስቀሉ ቃል ሰማያዊ ጌታ ሰማያዊያን ያደርገን የሞተበት ያዳነ
አድማጮቻችን ስታዳምጡት የነበራችሁት መልእክት በፓስተር ተስፋዬ ላይ የቀረበ የወንጌል መልእክት ነበር። በኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን የሚካሄደውን የአምልኮ ፕሮግራም ለመካፈል በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ በየሳምንቱ እሁድ ከጠዋቱ 10 ኤኤም ጀምሮ እንድትካፈሉ እንጋብዛችኋለን። ስለ ፕሮግራማችን ጥያቄ ወይም ማስተያየት ቢኖራችሁ በስልክ ቁጥር 571-643-8454 ደውሉልን። በድረ ገጻችን www.wangel.org ወይንም www.ethiocgc.org ነው። የኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን ነው።